ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የማክሰኞ ምሽት ህዳር 13 2015 ዓ.ም ተመረተ የጋቢና ቪ መሰናዶ ካንሳችሁምሮ ወደናንተ ይደርሳል ኤደን ገረመው መሰናዶውን እየመራው የምቆይ ሲሆን ኤልያስ አስማረ ደግሞ የምስልና ድምጽ ምህንድስናውን ይከውንልናል የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ ዋና አዘጋጆችና ዘጋቢዎች ጋር በመሆን አብራችሁን እንድትሆኑ እንጋብዛለን በምሽቱ እንግዲህ ባለፈው ሳምንት ጀምረነው በነበረው ከጦርነት መቆም በኋላ ሊደረጉ ስለሚገቡ ማህበረሰብ ተኮር የስነ ልቦና ድጋፎች ባለሙያ ጋብዘናል ዘለግ ያለ ውይይት የምናደርግ ይሆናል ዓለም ዋንጫ ሶስተኛ ቀን ውሎ ምን ይመስላል የሚለውን በተመለከተ ሀብታም ስዩም ወደ በኋላ ላይ ወደዚህ ስቱዲዮ መጥቶ የለቱን ውሎ ያስቃኘናል ሌሎች ጥንቅሮችም ሰዓት እንዳፈቀደ ወደ እናንተ የምናደርስ ይሆናል አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን የሰሜን ኢትዮጵያ የተጀመረው ጦርነት ሁለት አመት ሊሞላው የቀናት እድሜ ሲቀሩት ጥቅምት 23 2015 ዓ.ም የኢትዮጵያ ፌደራል መንግስትና ህወሓት የሰላም ስምምነት ተፈራርመዋል። ይህን ተከትሎም ታዲያ የምግብና የመሰረተ ልማት ድጋፎች ወደ ትግራይ ክልል እየደረሱ መሆናቸውን የተለያዩ ዓለም አቀፍ ተቋማትና መንግስት እየተናገረ ይገኛሉ። ይሁን እንጂ ከመሰረተ ልማቱ ጎን ለጎን በነዚህ በሰሜን ኢትዮጵያ በሚገኙ ትግራይን ጨምሮ በአፋርና በአማራ ክልል ሰብአዊ ግንባታ ያስፈልጋል ማህበረሰቡ የስነልቦና ድጋፍ ሊደረግለት ይገባል የሚሉ የስነልቦና ባለሙያዎችና የስነ አይምሮ ባለሙያዎች ይህንን እያሳሰቡ ይገኛሉ ይህንን ተከትሎ በዛሬው ምሽት ታዲያ እንግዳ ጋብዘናል በስልክ መስመራችን ላይ ባለሙያ ያሉ ምን አይነት ማህበረሰብ ተኮር ድጋፎች ያስፈልጋሉ ይህንን ደግሞ እንዴት ማቀናጀት ይቻላል ወይስ ምን ቢደረግ ይገባል በሚለውን በተመለከተ ጥቂት ሐሳቦችን ይሰጡናል እንግዳዬ አቶ ነጋሽ አበበ ይሰኛሉ የስነልቦና ባለሙያ ናቸው አይቻለም የተሰኘ መጽሐፍም ደርሰው አሳትመዋል እንዲሁም ደግሞ የኢትዮጵያ የሳይኮሎጂ ባለሙያዎች ማህበር ስራ አስፈጻሚ ኮሚቴ አባል ናቸው አቶ ነጋሽ ጤና ይስጥልኝ እንደምን አመሹ
ጤና ይስጥልኝ እንደምን አመሸሽ አመሰግናለሁ ስለጋበዛችሁ
እኛም ጥሪያችንን አክብረው ስለተገኙ እጅግ እናመሰግናለን በዚህ ውይይት ላይ ለሳተፍ ፈቃደኛ ስለሆኑ እንግዲህ ወደ ውይይቱ በቀጥታ ልሂድ ሰዓት ለመሻማት የሱን የባለሙያ ምክሮችንም በደንብ ለመስማት ለመጋራት እንዲመቸን ጦርነቱ ሲካሄድ በሰነበተባቸው በከረመባቸው ያለፉት ሁለት ዓመታት ባለፈባቸው በአፋር በአማራ እንዲሁም ደግሞ በተለይ ደግሞ በትግራይ ክልል ያለው የስነ ልቦና ፍላጎት ምን ያህል ነው ይላሉ እንዴት ያዩታል
አመሰግናለሁ እንግዲህ አካባቢ ወይም ደግሞ በጦርነት ከተማ ውስጥ በተለይ ደግሞ
አቶ ነገስ ይቅርታ ንፋስ አለ መሰለኝ ያሉበት የተንቀሳቀሱ ከሆነ ወይም ኤርፎን ከሆነ ትንሽ ምትረብሽ ድምፅ አለች
እና አሁን ይሻል ይሆን?
አሁን ይሻላል አዎ ይቀጥሉ ይቅርታ ስላቃረጥኩት
እንካም እናንተ ጋር እንደዚህ እንደሆነ አላውቅም በጣም ፋሳማና ብቻማን አሁን ወቅቱ አዲስ አበባ
እዚህም ተመሳሳይ ነው ወቅቱ ፎል ይባላል ተመሳሳይ ወቅት ነው ግን ያው እንግዲህ ምንም ማድረግ አንችልም እናጣጥምና እንቀጥላለን ወደ ጥያቄያችን ስንመለስ እንግዲህ ያው ጦርነቱ ሲካሄድ በሰነበተባቸው አካባቢዎች ያለ ፍላጎት ምን ይመስላል
መልካም እንግዲህ ጦርነት ባለባቸው አካባቢዎች አንዱ የጦርነት ጉዳት የሰዎች ህይወት ማለት ከንብረት መጉዳት ባልተናነሰ ከንብረት መውደም ባልተናነሰ የስነ ልቦና ቀውስ ነው። ፋይናሊ ሴቶች፣ ህጻናት እንደዚህ አይነት ጉዳት ይደርስባቸዋል። እንዲሁም ደግሞ በግጭት የተሳተፉ እነሱም እንደዚሁ ለትራውማ ተጋላጭ ሆናሉ። በተለይ እናንተ ባላችሁበት አሜሪካን ሀገር ከአፍጋኒስታን ጀምሮ ከወታደሮች በተሳተፉበት አካባቢ ወደ ሀገራቸው ዛች በደንብ የሚታወቅና መወያያ ምን ምርጫ ኤሌክሽን ሲዝን ላይ መወያያ የሆነ ጉዳይ ነው። ቤተራኖች ብዙ ጊዜ የምንለው ትራውማቲክ ስትረስ ዲስኦርደር ይባላል። የዛ ተጠቂዎች ናቸው። ማህበረሰብ ላይ ትኩረት ስናደርግ በቀጥታ ለጥቃት ተጋላጭ ሆኑ ወይም ደግሞ የተመለከቱ አንዳንዴ የተመለከቱ ብቻ ሳይሆን የሚገርምሽ ነገር ለመርዳት ራሱ ጉዳት አደጋ የደረሰባቸውን የሚያክሙ ሰዎች ሰከንደሪ ትራውማ ይባላል። እነሱ ጭምር እርዳታ ያስፈልጋቸዋል እና በቀጥታ ጉዳቱ የደረሰባቸውን ስንመለከት ለምሳሌ 10% ያህሉ ጥናቶች የሚያሳዩት 10% ያህሉ ሲሪየስ የሆነ የስነ ልቦና ችግር የአእምሮ ችግር ይደርስባቸዋል ተብሎ ይገመታል። የስነ ልቦና ባለሙያ ወይም ደግሞ ሳይካትሪስት የአእምሮ ሐኪም ድጋፍ የሚፈልጉ ማለት ነው። ቀጥታ ጉዳቱ ከደረሰባቸው 10% ያህሉ። በሌላ መልኩ ደግሞ እንዲሁ ተጨማሪ አንድ 10% ገደማ የሚሆኑ የዕለት ተዕለት ህይወታቸውን መደበኛ ህይወታቸውን ስራ፣ ማህበራዊ የመሳሰለውን ነገር ማከናወን በተለመደው መልኩ በለመዱት መልኩ የሚችሉበት ሁኔታ ውስጥ ይገባሉ። እና የመጀመሪያዎቹ 10% የአእምሮ ሐኪም ሳይኮሎጂስት ድጋፍ እርዳታ በቀጥታ የሚፈልጉ ናቸው፣ መድኃኒትም ጨምሮ። ቀጣዩ 10% ደግሞ እነሱ እንደሆኑ ስነ ልቦና ድጋፍ ይፈልጋሉ። በእኛ ሀገር ነባራዊ ሁኔታ ደግሞ ብዙ ባለሙያ የለም፣ ያለው ባለሙያ ውስን ነው፣ የግንዛቤም ችግር አለ። ሌሎች ተያያዥ ችግሮች አሉ። ለምሳሌ መደበቅም ይኖራል። ለምሳሌ ጥቃት የደረሰባቸው ካሉ ወጥቶ ደፍሮ መናገሩ አኳያ አስቸጋሪ ነው የሚሆነው። ነገ መጠቋቋም ይሆናል ብሎ የመስጋት ነገር ይኖራል። ትዳር አጣለው ወይ ደግሞ ትዳር የሚፈርሳል ብሎ የመስጋት ነገር ሊኖር ይችላል። ከዚህ በተጨማሪ ደግሞ ግን በስራ ቦታ መገለል ይደርስብኛል ብለው የምስጋት ነገር ይኖራል። በዛ ምክንያት ይመስለኛል እንደውም በዓለም አቀፍ ደረጃ ዳታውን ስትመለከች በተለየ ጾታ ጥቃት የደረሰባቸው ከሶስት አንዱ ነው ሪፖርት የሚደረገው ፖሊስ ጋር፣ ህግ ጋር የሚደርሰው። በዚህ ደረጃ ፍላጎቱ እንግዲህ ግጭቱ በነበረባቸው አካባቢ በአፋር በአማራ ክልል እንግዲህ በተለይ ደግሞ በትግራይ እንደዚህ አይነት ፍላጎቶች እንደሚኖሩ ምንም ጥያቄ የለም። ያ በማህበራችን በመጀመሪያ ዙር ግጭት ማቃፍ ማግስት የሳይኮሎጂ ባለሙያዎች ማህበር ከዩኒሴፍ ጋር በመተባበር ባለሙያዎችን ልኮ ነበረ። እንደዚሁም ቅርብ ጊዜ በአማራና አፋር ላይም ባለሙያዎችን ልከን ከዩኒሴፍ ጋር ተባብረን ድጋፍ ለማድረግ ሞክረናል። ከፍተኛ ፍላጎት ነው ያለው። እንግዲህ ወደ ህግ የመጣው የታወቀው ድጋፍ የሚያስፈልጋቸው በርካታ ቀላል ቁጥር የሌላቸው ሰዎች እንዳሉ ተረድተናል። እዚህ ውስጥ ግን ግንዛቤ ውስጥ ያልገባው አይ ቲንክ ድጋፉም እንደዛም አላገኙም። ምናልባት የማይታሰብበትን ጭምር ብዬ የማስበው በቀጥታ ግጭት የተሳተፉት ወታደሮች ወታደሮች በዛ በኩል ደግሞ የህወሓት ታጣቂዎችን በኩል ያሉት እነሱም ራሱ የስነ ልቦና ቀውስ ውስጥ የሚገቡ ቁጥራቸው ቀላል አይደለም። ፒቲኤስዲ ቅድም የሚሰን ቬተራኖች ላይ ብዙ ጊዜ ይታያል ያልኩሽ እና እነሱ ጭምር እዛ ደረጃ ጭምር በኋላ እንግዲህ ሪሃብሊቴሽን አሁን አንዱ ከሳብ ባህላዊ ነገር የሪሃብሊቴሽን ስራ መስራት ነው አይደለ ተባለ እና ያ የስነ ልቦና ድጋፍን ያካተተ ቢሆን እጅግ በጣም ጥሩ ይሆናል። በመንግስት በኩልም መከላከያ ሰራዊትና ሌሎች እንደዚህ አይነት ነገር ማሰብ ይቻል ጥሩ ነው ያስባል።
እስቲ እንግዲህ እንቀጥላለን ስላለው ፍላጎት እና ስለሚያስፈልገው ትኩረት። ግን ይሄ አሁን እነዚህ አይነት ሁኔታዎች ካልታከሙ የሚያመጧቸው ጉዳቶች ምንድን ናቸው? ለምሳሌ ለትውልድ የሚተርፍ የአእምሮ ጠባሳ ይባላል እና እስቲ አጠር አድርገው ይንገሩን። ያ ማለት ምን ማለት ነው? ይሄ ጀነሬሽናል ትራውማ የሚሉት ምን አይነት ጉዳት ያስከትላል?
ጥቃት የደረሰባቸው ለድብርት ጉዳት የሚሉታል ዲፕሬሽን የመሳሰለው ነገር ሲጋለጥ እናያለን። ምሳሌ በብዛት የሚታየው አንዱ እሱ ነው። ስራ ወጥቶ ገብቶ ለመስራት መቸገር፣ ፕሮዳክቲቭ ለመሆን መቸገር፣ ከቤት ለመውጣት መቸገር፣ ማህበራዊ ህይወት ሰው ከቤት ወዳጅ ዘመድ ጋር ተቀላቅሎ እንደተለመደ መልኩ ማከናወን የታሰለው ነገር ይቸገራል። ያንን ማከናውን በአግባቡ የሚቸገሩበት ሁኔታ ይፈጠራል። PTSD ደግሞ የምንለው ትራውማ የደረሰባቸውም እንደዚሁ ግጥና የመሳሰሉ
ይሄ ሰቀቀን የምንለው ማለት ነው። ድህረ አደጋ ሰቀቀን
ነው የማየት ነገር በእውንም በተለይ በህልም ማየት በናይትሜር ይቸገሩና ያለን አምሯቸው ተረጋግቶ ማሰብ ማቀጭ እና መስራት የመሳሰለው ነገር ይቸገሩና ያለን ከፍተኛ ፍርሃት ይፈጠርባቸዋል። ድንቡት እና እባጋየ በልበረ የሚባል አባባል አለን አይደለ? መሳሪያ ድምፅ የከፍተኛ መሳሪያ ድምፅ የሰማ ልጅ የሚፈጥርበት ትራውማ በር ሲከፈትና ሲዘጋ በሩ የሚፈጥረው ድምፅም ያንን ያስታውሰዋል እና ይህን ትራውማ ነው እና በትንሽ ትልቁ የመደንገጥ ነገር፣ የመበርገብ፣ የመስጋት ነገር፣ የማመን የመቸገር ነገር፣ ከቤት ለመውጣት የመቸገር፣ በስራ የመቸገር የመሳሰለው ነገር ይኖራል እና ጀኔሬሽናል ትራውማ ደግሞ ስንል ይህ ነገር ከትልድ ወደ ትልድም የሚተላለፍበት ሁኔታ ይኖራል እንደማለት ነው። አፍንጫ ወይምና እርሱ የመሳሰለውን ነገር ብቻ አይደለም ከቤተሰብ ከወላጅ የምንኖር ሰው ስነ ልቦናም በተወሰነ መልኩ ይወረሳል። ኢንፋክት እስከ 50% ድረስ ሳይኮሎጂካል ሜካፕ እንወስዳለን ሁሉ የሚሉ አንዳንድ ጥናቶች አሉ። ስለዚህ
ከዚህ በኋላ የሚመጣው ትውልድ
የሚተላለፉበት የዛሬ ጦርነት የቀጣዩ ትውልድ ቀጣዩ ትውልድን ድብርት ውስጥ የሚከት ስጋት የሚከት አለመተማመንም የሚፈጥር ጥላቻም ከትውልድ ወደ ትውልድ የሚተላለፍ የሚያደርግ በግጭቱ ቤተሰቡን ያጣ ብዙ ይኖራል። ጎረቤቱን ያጣ ብዙ ይኖራል። የሚያውቀውን ያጣ ብዙ ሰው ይኖራል እና ያ የሚፈጥረው ጥላቻም ይኖራል። ምንም ጥያቄ የለውም እና ጥላቻ ደግሞ ከትውልድ ወደ ትውልድ ይተላለፋል። ያየነውን የምንናገርበት ሁኔታ ይኖራል። ያ ሁሉ እንግዲህ ሕክምና ይፈልጋል ማለት ነው። ለተለያየ ደረጃና ለተለያየ መልኩ
እስቲ በማህበረሰብ ደረጃ ማድረግ የሚቻሉ ነገሮች ምንድናቸው? በዘላቂነት መፍትሄ ለማምጣት ምናልባት ቀድም እንዳሉት የግንዛቤ ጥረት አለ፣ በቂ የሆነ የባለሙያዎች አቅርቦትም የለምና እነዚህ ነገሮች እንዳሉ ሆኖ በማህበረሰብ ደረጃ አካቶ ለመሄድ ወይም ደግሞ ትኩረት እንዲሰጠው ግንዛቤውን ለመፍጠር ምን መደረግ ይችላል ይላሉ?
ብዙ ነገር ማድረግ ይቻላል። ኢንፋክት ባለሙያ የለንም የሚለውንም ነገር እንደው ኢንዱስትሪ ገብተው ሳይኮሎጂ ሳይካትሪ የተማረሽ ማለት ያህል እንጂ እንደ ማህበረሰብ ደግሞ የደረጀ ባህል የተለያየ መዋቅር አለን አይደለ? በዛ ውስጥ ብዙ ህክምና፣ ብዙ መዳን፣ ብዙ መፍትሄ ይገኛል። የነፍስ አባቶችም ባለሙያ ናቸው። ካውንስሊንግ ላይ አንድ በጣም ብዙ ካውንስለሮች የሚያደርጉት ነገር ማድረግ ብሎ ጆሮ ሰጥቶ መስማት ነው። ጥቃት የደረሰበት ሰው፣ ስነ ልቦናው የተረበሸ ሰው፣ ድብርት ውስጥ የገባ ሰው፣ ጭንቀት ሀዘን የገባ ሰው መደነቅን ይፈልጋል። ከነፍስ አባት ላይ ደግሞ አድማጭ የለም አይደለ? ስለዚህ አንዱ ሃይማኖት ነው። ግን እንደውም ትልቁም በእኛ ነባራዊ ሁኔታ ኃላፊነት ሊሆን ያለብን አስተዋጽኦ ጉዳይ ላይ ምን ማድረግ ይቻላል ብሎ በደንብ ተነጋግሮ በዛ በልኩ ብዙ ነገር መስራት ይቻላል። በተለይ በሰሜኑ አካባቢ ደግሞ ለሃይማኖት ህዝቡ ከፍተኛ ቦታ ነው ያለው። በጣም አማኝ ህዝብ ነው። ምን ማለት ነው? አባቱን ያደምጣል፣ መምህሩን ይሰማል እንደማለት ነው። ስለዚህ አንደኛ ህክምናውን ሊሰጡ የሚችሉ ሰዎች ህክምና ስለዚህ እያገኙና የሃይማኖት ተቋማት ናቸው ብዬ አስባለሁ። አንዱ የዚህ ወደ ቀጣይ ትውልድ ሊተላለፍ ሊወራረስ የሚችለው ነገር ጥላቻ ራስን ይጎዳል፣ ቀጣዩን ትውልድ ይጎዳል። በሌላ ግጭት ለጦርነትና ቀውስ የሚዳርግ ነገር ይሆናል እና ጥላቻ በሃይማኖት የተፈቀደ ነገር እንዳልሆነ በደንብ መጽሐፍ ቅዱስ መቃወስን በስፋት ትምህርት ሊሰጥ ይችላል እና በተለይ ጥላቻን የመሳሰለውን ነገር አይንክ ወደዚህ እንትን ውስጥ አንዱ ያመጣን ነገር ያ ይሆናል። የሃይማኖት ተቋማት ብዙ ሊሰሩት የሚችሉት ነገር አለ ብዬ አስባለሁ። ሌላው ደግሞ እድር እቁብ የመሳሰሉ ግብርና ላይ ለምሳሌ ገደቦ ማረፍ ውሃ መቅዳት ከሆነ የገጠራማ አካባቢ ሰብሰብ ብለው ሴቶች አንድ ላይ ሄደው ቀጥቶ የሚመለሱ አይደለም። ከእንደዚህ አይነት ከትንንሽ ጀምሮ መሰባሰቦች እስከ ትልልቅ የሃይማኖት ተቋማት ያሳተፈ
አንዴ እንግዲህ ሰዓቴ ያለቀ እንደሆነ ፕሮዲሰር እየነገረኝ ነው። አንዴ መጨረሻ ጥያቄ ላክልና አያይዘው ይንገሩኝ። እናንተ በማህበራችሁ ያሰባችሁት ነገር አለ ወይ? እዚህ ጉዳይ ላይ ምን እየሰራችሁ ነው? አጠር አድርገው እንደው በሁለት ደቂቃ ውስጥ ይጨርሱልኝ።
ቀደም ሲል እንዳልኩሽ በመጀመሪያው ግጭት ማግስት ትግራይ በተለይ መልቲዲሲፕሊናሪ አፕሮች የአእምሮ ሕክምና የአምሮሆነም ህክምና መልቲ ዲሲፕሊን መሆን አለበት የሚል እምነት አለን። ሳይኮሎጂስቶችን፣ ሶሻል ወርከሮችን እንዲሁም ሳይካትሪስቶችን ያካተተ ዩኒሴፍ ድጋፍ ባለሙያዎችን ልከን እዛ ስራ ሰጥተናል። ጥርዙ እንዲሁ በአማራና በአፋርም ተመሳሳይ ነገር አድርገናል። አሁን ፕሮጀክቱ እንዳበቃው ካለው የፋይናንስ ስራውን ለመስራት ያገኘነው ፈንድ ያስኬደንን ርቀት ያህል ድረስ ሄደናል። አሁንም የተለያዩ አካላቶችን አፕሮች እያደረግን ነው። ስራውን በስፋት ለመስራት ከፍተኛ ፍላጎት እንዳለ ይህንን አገልግሎት የሚፈልጉ በርካታ ዜጎች እንዳሉ ተረድተናል። እኛ በነበረን ኤክስፒሪየንስ ሰው በቀጣይም ይህንን ነገር የምንሄድበት ይሆናል። አብረው መስራት የሚፈልጉ የተለያዩ አካላቶች ካሉ በኛ በኩል በሳይኮሎጂ ባለሙያዎች ማህበር በኩል በራችን ክፍት ነው።
አመሰግናለሁ።
ያደርጉን ይችላሉ ለማለት ይፈልጋል።
አመሰግናለሁ። የነበረን ሰዓት ስለተጠናቀቀ ነው ጥሩ አድርገው ገልጸውልኛል። እንግዲህ ይሄ ነገር ይሳካል ብለን ተስፋ እናደርጋለን። የእናንተ ማህበር ብቻ ሳይሆን ሌሎች ባለድርሻ አካላትም በዚህ ጉዳይ ላይ አጽንኦት ሰጥተው አስበውበት ትርጉም ያለውና ውጤት ያለው ነገር ስራ ይሰራል ብለን ተስፋ እናደርጋለን። ይህን ውይይት እንግዲህ የሚያቆም አይደለም። በሌላም ጊዜ እርስዎንም ሆነ በእናንተ ማህበር ስር ያሉ እንግዶችን እየጋበዝን የምንቀጥል ይሆናል። እንግዲህ አቶ ነጋሽ አበበ ስነልቦና ባለሙያ፣ ያይቻለም መጽሐፍ አዘጋጅና የኢትዮጵያ የሳይኮሎጂ ባለሙያዎች ማህበር ስራ አስፈጻሚ ኮሚቴ አባል ነበሩ። ከጋቢና ቪ ጋር ስለነበረን ቆይታ እጅግ አብዝቼ አመሰግናለሁ።
አመሰግናለሁ። ወይደን መልካም ምሽት።
እሺ፣ መልካም ምሽት። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። መሰናዷችን እለት እለት ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በኢትዮጵያን ሰዓት አቆጣጠር በኢትዮ ሰዓት ላይ ሳተላይት እንዲሁም ደግሞ በቪኦኤ አምሃሪክ የፌስቡክ ገጽ ላይና ድረገጽ ላይ ይገኛል። አሁን የምናልፈው ወደ ስፖርት ነው። የዓለም ዋንጫ ከተጀመረ 3ኛው ቀን ተቆጥሯል። እንደ ሁለት የተጀመረው የዓለም ዋንጫ ምን ደረጃ ላይ ይገኛል የሚለውን የዕለቱን ውሎ በተመለከተ ሊያጋራን ሀብታሙ ስዩም እዚህ ስቱዲዮ ይገኛል። ሀብቴ እንደምናምሽ።
እንደምናምሽ ኤደን። በድጋሚ ስለተገናኘን ደስ ብሎናል። እንግዲህ ከዚህ ቀደምም የዓለም ዋንጫ ከተጀመረ በኋላ የተለያዩ መረጃዎች እንደምንሰጥ ለአድማጮች ቃል ገብተን ነበር። በዛ መሰረት እንግዲህ ያንን ማድረግ እንቀጥላለን ማለት ነው።
የዛሬው ውሎ አዎ
ወደ ዛሬው ነው በቀጥታ ለገባ ከከተና ከዛሬው በፊት ትናንት የተደረጉ ጨዋታዎችን ለጋቢና ቪኦኤ አድማጮችና ተመልካቾች አልነገርናቸውም። ለዋናው ስርጭት ላይ በርግጥ አካተነዋል። ትናንት በጉጉት ጣፋው አይደለ የጋቢና ነበር ማስቀደም የሚገባኝ። ትናንት የተጠበቁ ጨዋታዎች ነበሩ። የመጀመሪያው በእንግሊዝና በኢራን መካከል የነበረው ጨዋታ ነው። እንግሊዝ 6-2 ኢራንን አሸንፋለች። እንግሊዝ እንግዲህ ከ1966 ወዲህ የዓለም ዋንጫን ለመሳም ያልቻለች በመሆኑ ትናንት ያላት ውጤት እየተጠበቀ ነበረ። ኢራን ደግሞ ጠንካራ ቡድን አላት። በእስያና በአረቡ ዓለም ውስጥ ጠንካራ የሆነ ቡድን አላት። እንዲሁም ደግሞ በሀገሪቱ ውስጥ ካለው የተቃውሞ እንቅስቃሴ ጋር ተገናኝቶ ብሔራዊ ቡድኑ ያንን የተከተለ አንዳች እርምጃ ይወስዳል ተብሎ ሲጠበቅ ስለነበረም የሁለቱ ጨዋታ ተጠብቀዋል። እንግሊዝ እንግዲህ በቡካዮ ሳካ 2 ጎሎች እንዲሁም ደግሞ ራሂም ስተርሊንግ፣ ጃክ ሬልስ፣ ጁድ ቤሊንግሃም እና ማርከስ ራሽፎርድ ባገቧቸው 6 ጎሎች አሸንፋለች። በኢራን በኩል ማህዲ ተርሚ 2 ጎሎችን በጨዋታና በፍጹም ቅጣት ምት አስቆጥሮ 6-2 ተጠናቋል ማለት ነው። በነገራችን ላይ የኢራን ብሔራዊ ቡድን እንደተጠበቀው ተቃውሞውን ገልጿል። የሀገራቸው ብሔራዊ ቡድን ብሔራዊ መዝሙር በሚዘመርበት ጊዜ ብዙዎቹ ተጫዋቾች ምንም አይነት ድምጽ ባለማሰማት ወይንም ደግሞ ከብሔራዊ መዝሙር ጋራ አብረው ባለመዘመር ተቃውሟቸውን ገልጿል። ይሄም ደግሞ የራሱ የሆነ ድጋፍና የራሱን ተቃውሞ ፈጥሯል። ይሄንን የሚያሳዩ መረጃዎች ብቅ ብለው አይተናል ማለት ነው። ኤደን
እስቲ ከዚህ ጋር ተያይዞ እንደው ትንሽ ልትለንከ ቻልክ? ምናልባት ኢራን በአብዮታዊ ዘቡ ምክንያት አንዲት ወጣት ልጅ መሞቷን ተከትሎ በጣም በተቃውሞ እየተናጠች ትገኛለችና ምናልባት ደግሞ የእግር ኳስ ሜዳዎች ከፖለቲካ የጸዱ መሆን አለባቸው በሚል የሚል አስተያየቶች ይነሳሉና እንዴት ታየ የሰው አቀባበል ምን ይመስላል?
በፊፋ በኩል በግልጽ የሚታዩ የፖለቲካን የሚመለከቱ መልእክቶችም ሆነ መልእክቶች ተከልክለዋል። ይህም ብቻ ፖለቲካውም ሳይሆን ሌሎች የመብት ጥያቄዎችን የሚያነሱ ተቋማት ላይም ፊፋ የራሱን የሆነ ማስጠንቀቂያና እገዳ ጥሏል። በነገራችን ላይ በፖለቲካው ብቻ ሳይሆን ትናንትና ለተመሳሳይ ጾታ ተፋቃሪያን የራሳቸውን ድጋፍ ለመስጠት የተስማሙ የአፍሪካ ቡድኖች ነበሩ። እነዚህ ቡድኖች በዚህ ጨዋታ ላይ ያንን የሚያመለክት ምልክት በተለይ በቡድን መሪዎቹ እጅ ላይ አስረው ለመግባት ተስማምተው ነበር። ነገር ግን ፊፋ ይሄንን የምታደርጉ ከሆነ ቅጣት አከታትላለሁ ብሎ በማስጠንቀቁ ምክንያት ያን ነገር ሳይደረግ ቀርቷል። ትናንት የኢራን ተጫዋቾች ባደረጉት ጉዳይ ላይ የመጣ የፊፋ መግለጫ እስካሁን ድረስ የለም። ነገር ግን በአጠቃላይ እንደ ህግ እንዲሁም እንደ አሰራር በፊፋ በኩል ያለው ነገር ምንድነው? የፖለቲካም ሆነ ሌሎች የሰብአዊ መብት የሚመለከቱ መልእክቶችና እንቅስቃሴዎች ከስፖርቱ ጋራ መደባለቅ የለባቸውም የሚል ነው ያለው።
የዛሬውስ ብሎ ምን ይመስላል? ስቱዲዮ ከመግባታችን በፊት እንግዲህ ጨዋታ አስተከታተሉ ነበር። እስቲ እንዴት ነበር ብሎ
ዛሬ ብጅግ ያልተጠበቀ ውጤት ነው የነበረው። ዛሬ ላይ እንግዲህ ከጥቂት ደቂቃዎች በፊት ስቱዲዮ ከመግባታችን በፊት ሲጫወቱ የነበሩት አርጀንቲና እና ሳውዲ አረቢያ ነበሩ። ብዙዎቻችን እንደጠበቅነው አርጀንቲና በሰፋ የግብ ያሸንፋል ብሎ ጠብቀን ነበረ። ነገር ግን ያ ሳይሆን ቀርቷል። አርጀንቲና 2-1 ተሸንፋለች በሳውዲ አረቢያ። ይሄ እንግዲህ የሚታወቅበት የእግር ኳስ አንድ ውበቱ ነው፣ ያልተጠበቁ ውጤቶች መገኘታቸው ማለት ነው። ሊዮኔል ሜሲ በ10ኛው ደቂቃ አርጀንቲናን ቀዳሚ የሚያደርጋት ጎል አስቆጥሮ ነበረ በፍጹም ቅጣት ምት። ነገር ግን ከእረፍት መልስ ሳውዲ አረቢያ በሳልህ አልሸሪ በ48ኛው ደቂቃ፣ ሳሊም አልዱሃሰሪ በ53ኛው ደቂቃ ባስቆጠሩት ጎል የሳውዲንም ሆነ የዓለምን የእግር ኳስ ታሪክ ቀይረዋል ማለት ይቻላል። ኤደን እንደውም ከዛሬው ከተነጋገርንበት ጉዳይ በተጨማሪ ደግሞ ትናንትም የተደረጉ ሌሎች በተለይ አፍሪካውያንን የሚመለከቱ ጨዋታዎች ነበሩ፣ በአንድም ሆነ በተዘዋዋሪ ማለት ነው። ስለነሱ ጥቂት ብናወራ መልካም ነው።
እስቲ እንግዲህ ትላንት አመሻሽ ላይ ዩናይትድ ስቴትስ ከዌልስ ተጫውተዋል። የላይቤሪያው ፕሬዝዳንት ጆርጅ ዊሃስም ደግሞ ተደጋግሞ ሲጠራ ነበረ። ይሄ ከምን ጋር ተያይዞ ነው?
እንግዲህ ዩናይትድ ስቴትስ ከዌልስ ጋር ተጫውታለች። ቡድኗ ከረፍት በፊት በጣም ጠንካራ ነበር። በኋላ ከረፍት በኋላ ደግሞ የዌልስ አይሎ ነበረ። ቲሞቲ ዊካ በ36ኛው ደቂቃ ባስቆጠረው ጎል ነው ዩናይትድ ስቴትስ የመሪነቱን እድል አግኝታ የነበረው። ቲሞቲ ዊካ ደግሞ እጅግ የሚታወቀው ያሁኑ የላይበሪያ ፕሬዚደንት፣ ወትሮ ደግሞ በሞናኮ፣ በፓሪስ ሴንት ጀርመን እንዲሁም በኤሲ ሚላን ውስጥ በነበረው ድንቅ የእግር ኳስ ጨዋታ ታሪክ የሚታወቀው የጆርጅ ዩሃ ልጅ ነው። ጆርጅ ዩሃ በነገራችን ላይ በዓለም ውስጥ እጅግ ክብር ከሚሰጣቸው ሽልማቶች መካከል አንዱ የሆነውን የዓለም የወርቅ ኳስ በፊፋ አማካኝነት የተሸለመ ነው። እሱ ነው እንግዲህ ለዩናይትድ ስቴትስ በ36ኛው ደቂቃ ባስቆጠረው ጎል የመሪነት እድሉን ሰጥቷት የነበረው። ዩናይትድ ስቴትስ የአሜሪካ ዜግነት አለው። ዩናይትድ ስቴትስ አልተጠቀመችበትም። ከረፍት መልስ ዌልስ በጋርዝ ቤልስ አማካኝነት በ82ኛው ደቂቃ አሻ የሚያደርጋትን ጎል አግኝታ 1-1 አቻ ወጥቷል። እንግዲህ ከዚህ ጋር በተገናኘ ነው የጆርጅ ዊሃ ስም ዳግመኛ የነገረው። ከዛ በተጨማሪ ደግሞ በትናንትናው ዕለት እጅግ ሲጠበቅ የነበረ የሴኔጋል ብሔራዊ ቡድን ነበረ። የሴኔጋል ብሔራዊ ቡድን ከኔዘርላንድስ ብሔራዊ ቡድን ጋር እንዲሁ ጨዋታ አድርጎ ነበረ። ሴኔጋል ከባድ ጨዋታ ነበረ። አንቺም ተከታትለሽዋል። የኔዘርላንድስ እና የሴኔጋል ጨዋታ የተጠበቀበት ሴኔጋል በአሁን ጊዜ የአፍሪካ ሻምፒዮን የሆነ ጠንካራ ቡድን ነው። ሳዱማኔ የተባለ አጥቂያቸው ደግሞ በአውሮፓ ውስጥ እጅግ ስም የነበረው ነበረ። እሱ በጉዳት ምክንያት አይሳተፍም። በዚህ ምክንያት ሴኔጋል ላይ ጫና ይኖራል አይኖርም የሚለው ነገር አጠያያቂ ነበር። ትናንትና ላይ ግን ያ ጫና ሳይታይ አልቀረም። ቡድኑ ገፍቶ ቢጫወትም ውጤት ማምጣት አልቻለም። በ84ኛው ደቂቃ ዲ ክላስን ለኔዘርላንድስ አግብቷል። ከዛ ደግሞ በ99ኛው ደቂቃ አልቆ 8 ደቂቃዎች ተጨምሮ ነበረ። እሱ ላይ ነው ዲ ክላስን ያገባው። ከዛ በፊት ኮድ ካክፓክ በ84ኛው ደቂቃ ለኔዘርላንድስ አግብቶ በአጠቃላይ ውጤት ኔዘርላንድስ ገናናዋን ሴኔጋልን የአፍሪካ ገናናን አሸንፋለች።
ምናልባት እንደው ለሴኔጋል ስኬት አሁንም ቢሆን ያው ገና ጨዋታዎቹ ይቀጥላሉ። ስለዚህ ማን ይሄንን ዙር አልፎ እንደሚሄድ አይታወቅም። በእርግጥ ከፍተኛ ትግል ይጠብቃታል። ከዚህ በኋላ በቀጣይ ጨዋታ ሴኔጋል ይታወቃል። ግን እስቲ ጥቂት ስለ አሰልጣኟ ንገረኝ። ምክንያቱም ሴኔጋል ከ2015 ጀምሮ በአንድ አሰልጣኝ ካልተሳሳትኩ ዓመተ ምሕረቱን በአንድ አሰልጣኝ የቆየች ሀገር ናት። ይሄ ለጥንካሬዋ ወይም ደግሞ ለተጫዋቾቹ ህብረት ያደረገው ነገር የተጫወተው ሚና አለ ብለህ ታስባለህ?
አንድ ሊሆን ይችላል። አሊዩ ሲሴ በጣም የሚታወቅ የቀድሞ ተጫዋች ነበረ፣ የሴኔጋል ማለት ነው። ስለዚህ ከዛ ጋር በተገናኘ የሀገሩን የእግር ኳስ ባህልም ሰዎችን በማወቁ ረገድ ትልቅ እድል እንደሚኖረው አስበናል። በአመታት ውስጥ ያሳየው ነገርም እሱን ነው የሚመለከተውና አፍሪካውያን በራሳቸው ሰዎች መሰልጠናቸውና የራሳቸውን የኳስ ፍልስፍና ይዘው መምጣታቸው ደግሞ አዲስ አሰራርና አዲስ ምዕራፍ ስለሆነ እጅግ ጠቀሜታ ያለው ይመስለኛል። ከመለያየታችን በፊት ዛሬ ምሽት ቱኒዚያና ዴንማርክ ይገጥማሉ። ፈረንሳይ ከአውስትራሊያ እንዲሁም ደግሞ ሜክሲኮ ከፖላንድ የሚያደርጉት ጨዋታ ይጠበቃል። ውጤቱን ነገ ይዘን መጣል።
አመሰግናለሁ ሀብታሙ፣ እዚህ ስቱዲዮ ተገኝተህ የስፖርቱን ውሎ ስላጋራህን። ተመልካቾቻችን፣ ዝግጅታችን አልተጠናቀቀም። ከመሻገሪያ ሙዚቃ በኋላ እንመለሳለን። ተመልካቾቻችን አብራችሁ ስለነበራችሁ እጅግ አብዝተን እናመሰግናለን። አሁን ሰዓቱ የሙዚቃ ነው። ሙዚቃ እንጋብዛችኋለን፣ ግን በዚሁ ነው የምንሰናበታችሁ። ኤደን ገረመው መሰናዳውን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ ባለሙያዎች ጋር አብረናችሁ ቆይተናል። አብራችሁ ስለነበራችሁ እናመሰግናለን። በሙዚቃ እንሰናበታለን።
If you see me smile.